voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኢትዮጵያ በፍርድ ትዕዛዝ የተፈቱ የተቃዋሚ ፓርቲ አባላትን የጸጥታ ኃይሎች መልሰው በቁጥጥር ስር ያዋሉበት አሰራር የሀገሪቱን ሕግ የጣሰ ነው ሲል የዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አስታወቀ።
Amnesty's real concern was their continued detention over the course of those.
የአምነስቲ ስጋት ባለፉት 10 ቀናት በተደጋጋሚ መታሰራቸው የሕግ አግባብን ክፉኛ የጣሰ ነው የሚል ነው።
በአምነስቲ ኢንተርናሽናል የኢትዮጵያ ጉዳዮች አጥኚ ሬቸል ኒክልሰን ናቸው። ዝርዝሩ ከዜናው ለጥቆ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ሐሙስ ሰኔ 25 ቀን 2007 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን ቴሌላይም ባክ ፕሮግራሙን ይመራልናል።
ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና። የተባበሩት መንግስታት ድርጅት የኑክሌር ጉዳይን የሚከታተለው አገልግሎት ኃላፊ በሀገሪቱ የኑክሌር ፕሮግራም ላይ ስለሚነሳው ጥያቄ መፍትሄ ለማግኘት በሚያደርገው ጥረት ዛሬ ከኢራን ባለሥልጣኖች ጋር ቴህራን ተገናኝተው ተነጋግረዋል። የዓለም አቀፍ አቶሚክ ኤነርጂ አገልግሎት ኃላፊ ዩኪያ አማኖ ከኢራን ከፍተኛ መማክል ጸሐፊ አሊ ሐሜኒ ጋር ተነጋግረዋል። ባለሥልጣኖቹ እስካሁን ባለው ጊዜ መፍትሄ ያላገኙት ነጥቦች መፍትሄ ሊያገኙ የሚችሉበትን ጊዜ ስለማፋጠን ጉዳይና የኑክሌር ፕሮግራሟ ወታደራዊ ዓላማ ሊኖረው ይችላል ስለሚባለውም ማብራሪያ ስለማግኘት ጉዳይ እንደሚነጋገሩ ዓለም አቀፉ የአቶሚክ ኤነርጂ አገልግሎት ገልጿል። ኢራን ኑክሌር መሳሪያ እየሰራች አለመሆኗን በተደጋጋሚ ስትናገር ቆይታለች። ክሱ ዩናይትድ ስቴትስና እስራኤል ከሚያቀርቡት የተሳሳተ መረጃ ጋር የተያያዘ ነውም ትላለች።
የግሪስ የገንዘብ ሚኒስትር ያኒስ ቫሮፋኪስ ለሀገሪቱ የገንዘብ ያበደሩ አውሮፓውያን ያቀረቡት ቅድመ ግዴታ በመጪው እሁድ በሚካሄደው ሕዝበ ውሳኔ ከጸደቀ ስራዬን ለቃለሁ ብለዋል። ቫሮፋኪስ ዛሬ ከብሉምበርግ የዜና አገልግሎት ጋር ባደረጉት ቃለ መጠይቅ ሀገሪቱ ከአውሮፓ አበዳሪዎች የቀረበውን የቅድመ ግዴታ ሀሳብ በመጪው እሁድ በሚደረገው ሕዝበ ውሳኔ ከተቀበለችው በነገታው ከገንዘብ ሚኒስትርነት ስልጣኔ እለቃለሁ ብለዋል። ቫሮፋኪስ ከአውሮፓ አበዳሪዎች የቀረበው የቅድመ ግዴታ ሐሳብ የግብር መጠን እንዲጨምር እርዳታ ለማግኘት ሲባልም ወጪ እንዲቀንስ ስለሚጠይቅ ግሪኮች አይቀበሉትም የሚል እምነት እንዳላቸው ተናግረዋል። የግሪስን የዕዳ ችግር ሊያስተካክል የማይችል የቅድመ ግዴታ ውልን ከመፈረም ይልቅ እጄን ብቆርጥ ይሻለኛል ብለዋል የገንዘብ ሚኒስትሩ። የግሪስ ጠቅላይ ሚኒስትር አሌክሲስ ሲፕራስ ሕዝበ ውሳኔው በመጪው እሁድ እንደሚካሄድ ካረጋገጡ በኋላ በፊት መንግስታቸው ያልተቀበለውን አይነት የቅድመ ግዴታ ሐሳብ የመቀበል ፍላጎት እንዳላቸው አመላክተዋል። ግሪስ ባለፈው ማክሰኞ መክፈል የነበረባትን የ1.8 ቢሊዮን ዶላር ዕዳን ለዓለም አቀፍ የገንዘብ ድርጅት ለመክፈል ባለመቻሏ ከአውሮፓ የሚሰጣት ረድኤት ተቋርጧል። በኢንዱስትሪ የበለጸገች ሀገር የዓለም አቀፍ የገንዘብ ድርጅት ዕዳዋን መክፈል ሲያቀታት ለመጀመሪያ ጊዜ ሆኗል።
በኢትዮጵያ የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በእነ አቡበከር አህመድ መሐመድ የክስ መዝገብ በአሸባሪነት በተከሰሱት የሙስሊሙ ማኅበረሰብ ችግሮች መፍትሔ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ላይ የሰጠውን ውሳኔ የማሰማት ሂደት ዛሬም ቀጥሎ ውሏል። የፍርድ ውሳኔ ዛሬም አልታወቀም። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ አጭር ዘገባ አድርሶናል።
ዛሬ የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ስራውን የጀመረው በአቃቢ ሕግ ማስረጃነት የተያዘውን ተከሳሾች ለፖሊስ የሰጡትን ቃል በንባብ በማሰማት ነው። ፍርድ ቤቱ 18ቱም ተከሳሾች ለፖሊስ የሰጡትን ቃል በዝርዝር ካነበበ በኋላ ከትናንት ጀምሮ በቀረበው የአቃቢ ሕግ ምስክር ቃልና ተከሳሾች ለፖሊስ የሰጡትን ቃል ያጠቃለለ አጭር መግለጫም ሰጥቷል። ከዚህ በመቀጠል ፍርድ ቤቱ የተሻገረው 18ቱ ተከሳሾች ለፍርድ ቤት የሰጡትን ቃል በዝርዝር ወደ ማንበቡ ነበረ። ይህ እንዳበቃም የተከሳሾችን መከላከያ ምስክሮች የሰጡትን ቃል አንብቧል። ፍርድ ቤቱ ይህንን ሰፊ ሰነድ በችሎቱ ለማሰማት ዛሬ ከአምስት ሰዓት ያላነሰ ጊዜ ወስዶበታል። በሁለቱም ወገኖች የተሰሙ ምስክሮች እንደቀረበላቸው ጭብጦች መመስከራቸውም ተመልክቷል። ፍርድ ቤቱ የመከላከያ ሰነድና ቪዲዮ ማስረጃዎችን በተመለከተ የሚያሰማውን ሐተታና አጭር መግለጫ ለመስጠት ለሰኞ ሰኔ 29 ቀን 2007 ዓ.ም ተለዋጅ ቀጠሮ ሰጥቷል። አቃቤ ሕግ የመሠረተባቸውን የአሸባሪነት ክስ በአሁኑ ጊዜ እየተከላከሉ የሚገኙት አቡበከር አህመድ፣ አህመዲን ጀበል፣ ያሲን ኑሩ፣ ካሚል ሻምሱ፣ በድሩ ሁሴንና ሌሎችም በጠቅላላ 18 ሰዎች ናቸው። ፍርድ ቤቱ ቀደም ሲል በሰጠው ብይን 10 ተከሳሾች በነጻ ያሰናበተ ሲሆን ለሁለት ድርጅቶችም ተመሳሳይ ብይን ሰጥቶ እንደነበረ አይዘነጋም። መከላከል ሳያስፈልጋቸው በነጻ ከተሰናበቱት መካከል በአቃቢ ሕግ ይግባኝ ባይነት 25ኛ ተከሳሽ አሊ መኪ በሌሉበት ጥፋተኛ ተብለው የ15 ዓመት ቅጣት እንድትጣልባቸውም ይታወሳል። በመጪው ሰኞ ፍርድ ቤቱ የፍርድ ውሳኔውን ያሰማል የሚል ግምት አለ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሶማሊያ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ኃላፊ ፊሊፔ ላዛሪኒ ከዓመታት ቀውስ በኋላ ትክክለኛ የልማት አቅጣጫ ይዛለች፣ ሆኖም የለጋሽ ሀገሮች መሰላቸትና ሰላም ማጣት አሁንም እድገቷን አዳጋች አድርገዋል ብለዋል። ለአሜሪካ ድምፅ ሬዲዮ ዘጋቢ ጌብ ጃስሎ በሰጡት ቃል ትዝታ ብላቸው ታቀርበዋለች።
የሶማሊያ የሰብአዊ እርዳታ አቀናባሪ የነበሩት ላዘሪን ለአገሪቱ የሚሰጠውን እርዳታ በማቀናጀት ከረሃብ እንድታገግምና የአዲሱ መንግስት አስተዳደርም እንዲጠናከር ረድተዋል። ዛሬ የስልጣን ዘመናቸውን የሚያጠናቅቁት የስዊሱ ባለስልጣን በሶማሊያ አወንታዊ እርምጃዎችን አያለሁ ይላሉ።
ሞጋዲሾ ፎር ኤግዛምፕል ዩ ውድንት ሪኮግናይዝ ዩ ሃቭ ትራፊክ ጃምፕ ዩ ሃቭ ኢቨን ትራፊክ ላይትስ።
ሞቃዲሾን ብትመለከት ለምሳሌ እንደማናውቀው ሆኖ ተቀይሯል። የተሽከርካሪዎች መጨናነቅ አለ፣ ብዙ የትራፊክ መብራት ታያለህ። አዲስ የአውሮፕላን ማረፊያ እንዲሁም ከምስራቅ አፍሪካ እጅግ ዘመናዊ የሚባል ሆስፒታል ተከፍቷል። ከውጭ አገሮች ተመልሰው በሀገሪቱ ውስጥ ንግድ መክፈት የሚፈልጉ ብዙ የሶማሌ ተወላጆችንም ታያለ።
ሆኖም አንዳንዶቹ የሶማሊያ ችግሮች አሁንም አልተቀረፉም ይላሉ ተሰናባቹ ባለስልጣን ፊሊፔ ላዘሬን። የአልሸባብ ነውጠኞች መንግስትንና ዓለም አቀፍ ሰራተኞችን ማጥቃት እንዲሁም ለዓለም አቀፍ እርዳታ እንቅፋት መሆናቸው እንደቀጠለ ይናገራሉ። በእርሳቸው የሥራ ዘመን 7 ዓለም አቀፍ ሠራተኞች ደብዛቸው እንደጠፋ አሁንም የጥቃቱ ኢላማ መሆናቸው እንደቀጠለ ገልጸዋል። ሶማሊያ እንደ አውሮፓ አቆጣጠር በ2011 ከተከሰተው ረሃብ ብታገግምም 730,000 ሕዝቧ ከ110 ማለት ነው አሁንም ከፍተኛ የምግብ እጥረት እንዳለበት ተጠቅሷል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልዕኮ ጸረ መንግሥት ኃይሎች በብዙ ሺህ የሚቆጠሩ ሲቪሎችን ባስጠለለው የሰላም ጥበቃ ሰፈር ላይ በከፈቱት ተኩስ ቢያንስ አንድ ሰው ተገድሎ 6 እንደቆሰሉ ገልጿል። ኡንሚስ በሚል አህጽሮት የሚታወቀው ተልዕኮ ትላንት ማታ ባወጣው መግለጫ መሠረት ከማላካል ከተማ በስተሰሜን ምስራቅ በኩል ያለው በሀገሪቱ በሚካሄዱት ግጭቶች ምክንያት የሸሹ ሲቪሎች የሚገኙበት ሰፈር ትላንት በታጣቂዎች ጥቃት ተከፍቶበታል። የመንግስታቱ ድርጅት ሰላም ጠባቂዎችን በምላሹ እንደተኮሱ መግለጫው ጨምሮ ገልጿል። በጥቃቱ የቆሰሉት ሰዎች ሆስፒታል እንደገቡና ቢያንስ አንዱ በከባድ ሁኔታ እንደሚገኝ ተልዕኮው ጠቁሟል። በሲቪሎችና በሰላም ጠባቂዎች ላይ ጥቃት መክፈት በጦርነት ወንጀል ደረጃ ሊታይ እንደሚችል ተልዕኮው ገልጾ ጥቃቱን እጅግ አጠንክሮ እንደሚያወግዝ አስታውቋል።
ካይሮ ውስጥ ዛሬ ማለዳ የታጠቁ ሰዎች አንድ የባንክ ቤት የጸጥታ ጠባቂን ገድለዋል። ትላንት በሰሜን ሲናይ በረሃ ጽንፈኛ አማጽያን በወታደራዊ ኬላዎች ላይ ጥቃቶች ማካሄዳቸው ይታወሳል። ካይሮ ውስጥ ፖሊሶች በአንድ ቤት ላይ ባካሄዱት ወረራም 9 የሙስሊም ወንድማማችነት አባላት ተገድለዋል። እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተሳሰሩት አማጽያን ትላንት ያካሄዱት የተቀናበረ ጥቃት በሲናይ በረሃ በሚካሄደው ውጊያ በአስርተ ዓመታት ውስጥ ባልታየ ሁኔታ የከፋ እንደነበር ተገልጿል። 100 የሚሆኑ እስላማውያን አማጽያንና በርካታ ወታደሮች ተገድለዋል የሚል ያልተረጋገጠ ወሬ አለ።
በናይጄሪያ ማይድጉሪ በሚገኝ ሆስፒታል አጠገብ ሁለት አጥፍቶ ጠፊዎች ዛሬ ጥቃት አድርሰዋል፣ ራሳቸውንም አጥፍተዋል። አዲሱ የአገሪቱ ምክትል ፕሬዚደንት በከተማይቱ አካባቢ ያለውን የስደተኞች ሰፈር ይጎበኙ በነበረበት ወቅት ነው ፍንዳታው የደረሰው ተብሏል። የሚ ኦሲንባጆ ከቦኮ ሐራም ጥቃት የሸሹ ስደተኞችን ይጎበኙ በነበረበት ወቅት ነው ጥንድ ፍንዳታዎቹ የተሰሙት። በግጭቱ ምክንያት ከ1.5 ሚሊዮን በላይ የሚሆኑ ናይጄሪያውያን ከመኖሪያቸው ተፈናቅለዋል። በማይድጉሪ በርካታ የአጥፍቶ ጠፊ ጥቃቶች ሲካሄዱ ቆይተዋል። ቦኮ ሐራም የተመሠረተው የቦርኖ ክፍለ ሀገር መዲና በሆነችው ማይድጉሪ ውስጥ ሲሆን በመንግሥት ላይ መሳሪያ ያነሳው ከስድስት ዓመታት በፊት ነው።
የላይቤሪያ የጤና ጥበቃ ሚኒስቴር በሀገሪቱ ሶስተኛ የኢቦላ በሽተኛ እንደተገኘ አረጋግጧል። ሀገሪቱ ባለፈው ግንቦት ወር ከኢቦላ በሽታ ነጻ ሆናለች ተብሎ እንደነበር ይታወቃል። ባለፈው እሁድ ማርጊቢ በተባለው የገጠር ወረዳ የ17 ዓመት ዕድሜ ልጅ በኢቦላ እንደሞተ ተገልጾ ነበር። አሁን ደግሞ ሁለት እንዳሉ ታውቋል። ከ175 በላይ የሚሆኑ ሰዎች ከሶስቱ በሽተኞች ጋር ግንኙነት ሳይኖራቸው አልቀርም በሚል ጥርጣሬ ክትትል እየተደረገላቸው ነው።
በመጨረሻም በማሊ ሰሜናዊ ምድረ በዳ 6 የተባበሩት መንግስታት ድርጅት ሰላም ጠባቂዎች ተገድለው 5 ቆስለዋል። ማሊ ያለው የተባበሩት መንግስታት ድርጅት የሰላም ተልእኮ ያወጣው መግለጫ ካሚዮኑ ዛሬ ማለዳ ጥቃት የደረሰበት ቲምባክቱ ከተባለችው ከተማ 45 ኪሎ ሜትር ርቀት ላይ እንደሆነ ገልጿል። የቆሰሉት ሰዎች ወደ ሌላ ቦታ እየተወሰዱ መሆናቸውን፣ ሄሊኮፕተሮች የሚገኙባቸው ተጨማሪ ኃይሎች እየተላኩ እንደሆነም የሰላም ጥበቃው ተልእኮ ገልጿል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ዜናው አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች አንዱን እናስተዋውቅ።
በየአመቱ እዛ እየሄድን 15 ቀን ጊዜያችንን ሰጥተን
በነጻ ነው
ወይ በነጻ ሰርተን ወይ በትምህርት ወይ በሕክምና ለመርዳት ነው። ገንዘብ የሌላቸው ትንሽ ቦታ ለመስጠት እንግዲህ ገንዘብ ከፍሎ መማሪያና ሕክምና ለማግኘት ለማይችሉት ሕክምና ለመስጠት ለመቻል ነው እንግዲህ።
ዶክተር ፍጹም ገብረ እግዚአብሔር ናቸው። ኔፍሮሎጂስት ወይም የኩላሊት ህመም ከፍተኛ ሐኪም ናቸው። በሳይንስ ዝግጅት ይመለሳሉ። አሁን የዕለቱ አብይ ርዕስ
በኢትዮጵያ በፍርድ ቤት ትዕዛዝ የተፈቱ የተቃዋሚ ፓርቲ አባላትን የጸጥታ ኃይሎች እንደገና በቁጥጥር ስር የዋሉበት አሰራር የሀገሪቱን ሕግ የጣሰ ነው ሲል የዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አስታወቀ። 4 የሰማያዊ ፓርቲ አባላት የፍርድ ቤት ቅጣታቸውን ጨርሰው ቢፈቱም የጸጥታ ባለሥልጣናት አስረው ያቆዩበት አሰራር የሕግ አግባብን የተከተለ አይደለም ብሏል የመብት ተሟጋቹ ድርጅት። ሄኖክ ሰማግዜር የአምነስቲን የኢትዮጵያ ጉዳዮች አጥኚ አነጋግሮ ተከታዩን አጠናቅሯል።
በሚያዝያ ወር በሊቢያ በነውጠኛው ቡድን አይሰስ የተገደሉ ኢትዮጵያውያንን ለማሰብ በአዲስ አበባ በተጠራ ሰላማዊ ሰልፍ ወቅት 2 ወንድና 2 ሴት የሰማያዊ ፓርቲ አባላት ሁከት ቀስቅሰዋል በሚል በፍርድ ቤት የተጣለባቸውን ቅጣት ጨርሰው በሰኔ ወር ተፈቱ። ወዲያውኑ የጸጥታ ኃይሎች አፋፍሰው በቁጥጥር ስር አዋሏቸው። ይህንን ሁኔታ የተቃዋሚው ፓርቲ ሰማያዊ አምርሮ ሲያወግዝ ቆይቷል።
ከሁለት ማረሚያ ቤት የፖሊስ መኪና ይዞ ያለ ፍርድ ቤት ትዕዛዝ የፖለቲካ ውሳኔ ሳይሆን ሊይዝ አይችልም። ከያዘም በኋላ ጊዜ ለረዥም ጊዜ ሊያቆይ አይችልም። ከዛም በኋላ ፍርድ ቤት ይዞ ሄዶ አንደኛው ችሎት ላይ ሲረታ ሁለተኛ ችሎት ላይ መልሶ ይዞ ሊሄድ አይችልም። ይሄ ሁሉ ነገር እየሆነ ደግሞ ዳኞቹ አሁንም ያየነውን ነገር ቃላችንን አንለውጥም፣ የፈረድነውና የወሰነው ውሳኔ ትክክል ነው ማለታቸው በተናጥል በግለሰቦች ደረጃ አከርካሪ ያላቸውና ለእውነት የሚቆሙ ሰዎች መውጣታቸውን ሲያሳይ፣ በሕግ አስፈጻሚው በኩል ያለው ነገር ግን በፖሊስና በደህንነት በኩል ያለው ነገር ደግሞ ማን አለብኝነቱ መብዛቱና የፍርድ ቤትን ትዕዛዝ አለመቀበሉ ሌላ ምንድን ነው ፓራዶክስ ነገር ነው የሚታይ በሁለቱ በኩል።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። አምነስቲ ኢንተርናሽናል በትናንትናው ዕለት ባወጣው መግለጫ ባለፉት 10 ቀናት 3 ፍርድ ቤቶች ፖሊስ እነዚህን 4 ሰዎች እንዲለቅ ውሳኔ ቢያሳልፉም በተደጋጋሚ ታስረው መቆየታቸው የታሳሪዎቹን መብትና ነጻነት ያፈነ ነው ብሏል። የመብት ድርጅቱ በአሁኑ ወቅት አራቱ ግለሰቦች ማለትም ወይንሸት ሞላ፣ ኤርሚያ ጸጋዬ፣ ዳንኤል ተስፋዬና ቤተልሔም አካለወርቅ በፍርድ ቤት የተጣለባቸውን የሁለት ወር ቅጣት የጨረሱና በሕግ አግባብ ነጻ የወጡ ቢሆንም የደረሰባቸውን ወከባ የኢትዮጵያ መንግስት እንዲያቆም አምነስቲ ጠይቋል።
Amnesty's real concern was their continued detention over the course of those.
የአምነስቲ ስጋት ባለፉት 10 ቀናት በተደጋጋሚ መታሰራቸው የሕግ አግባብን ክፉኛ የጣሰ ነው የሚል ነው።
የአምነስቲን የኢትዮጵያ ጉዳዮች አጥኚ ሬቸል ኒከልሰንን ነው የሰማነው። አራቱ ታሳሪዎች በአሁኑ ወቅት ምስክሮችን በማስፈራራት ክስ ተመስርቶባቸው በዋስ ተፈተዋል።
As I said, they've served their time on the initial charges. Now new charges have been brought. They're being now being accused of.
እንደገለጽኩት ቀዳሚውን ፍርድ ጨርሰዋል። አሁን ደግሞ አዲስ ክስ ተመስርቶባቸዋል። ምስክሮችን የማስፈራራት ወንጀል ፈጽመዋል ነው የሚሉት።
በሚያዝያው ወር ሰልፍ ወቅት ሁከት ቀስቅሰዋል በሚል በፍርድ ቤት ጥፋተኛ ተብለው ፍርዳቸውን ከጨረሱ በኋላ የታሰሩት የተቃዋሚ ፓርቲ አባላት በኢትዮጵያ ያለው የፍትህ ስርዓት ይዞታን ከሚያሳዩ ምሳሌዎች አንዱ ነው ሲል የመብት ድርጅቱ ያስረዳል። በተለይ ከግንቦት 16ቱ የህዝብ ተወካዮችና የክልል ምክር ቤት ምርጫ አስቀድሞና በኋላ ባሉ ጊዜያት በተቃዋሚ ፓርቲ አባላት ላይ የሚደርሱ ክሶችና ወከባዎች አጠቃላይ የመብት ይዞታውንና የምርጫውን ሂደት የሚያደበዝዙ ናቸው ብሏል አምነስቲ።
We have serious concerns about the independence of the justice system.
በኢትዮጵያ የፍትህ ስርዓት ነጻነት ዙሪያ ጥርጣሬ አለን። በተለያዩ የፍርድ ሂደቶች የፖለቲካ ጣልቃ ገብነት አስተውለናል።
የሰማያዊ ፓርቲ አባላት ከዚህ ቀደም በተለያዩ ክሶች ሲታሰሩና ሲዋከቡ ቆይተዋል። በሚያዝያ ወር ሰላማዊ ሰልፍ ዙሪያ የታሰሩ 6 አባላቱ አሁንም በቁጥጥር ስር ይገኛሉ።
አሁን ደግሞ ወደ ቀዳሚው የመጽሔት ትንታኔ ክፍለ ጊዜ እናልፋለን። በኢትዮጵያ የፖለቲካ ታሪክ ውስጥ ተማሪዎች ቁልፍ ሚና ተጫውተዋል። ለመሆኑ የኢትዮጵያ ተማሪዎች በዛሬ የፖለቲካ እንቅስቃሴዎች ውስጥ ያላቸው ተሳትፎ ምን ይመስላል? ስትል አዲስ አበባ የምትገኘው ሪፖርተራችን ማርት ቫን ደር ወልፍ አንዳንዶቹን አነጋግራ ያጠናቀረችውን ዘገባ ሰለሞን አባተ ያቀርበዋል።
በመንግስቱ አመራር ላይ ያለው ኢህአደግ ምርጫውን ማሸነፉ ከተነገረ እነሆ 1-2 ሳምንታት ፈቀቅ አሉ። ይህ ገዢ ፓርቲ ዲሞክራሲያዊ አይደለም እየተባለ ብዙ ጊዜ ሲከሰስ ይሰማል። ለወትሮ በቀደሙ ዓመታት አምባገነን የሆኑ የኢትዮጵያ መንግስታት ከተማሪዎች የሚያጋጥማቸው ፈተና እንዲህ ቀላል አልነበረም። የሀገሪቱ ታሪክ ብዙ የተማሪ አመጽ፣ ብዙ ሁከት፣ ብዙ ጥያቄና ንቅናቄን መዝግቦ ይዟል። ዛሬ ግን የተማሪው በፖለቲካው ውስጥ የመሳተፉ ቆሌ እምብዛም የተነቃቃ አይደለም እየተባለ ነው። ተማሪው የፖለቲካ ነገር ዓለሙን ችላ ያለው ይመስላል። ናትናኤልም በዚህ ይስማማል። ናትናኤል በአዲስ አበባ ዩኒቨርሲቲ የሕግ ተማሪ ነው። ስለ ድሮዎቹ ያለውን ክብር ይናገራል።
I do admire the sacrifice they've paid. And I think the reason why
ለከፈሉት መስዋዕትነት አድናቆት አለኝ። የኔ ዘመነኛ ወጣቶችና ተማሪዎች እንደዛ የማይነቃነቁት ምናልባት የምንሮጥላት አንድ ነጥብ ስለሌለን ሊሆን ይችላል። አሁን ወጣቱ ተከፋፍሏል። ምናልባት በጎሳ ምክንያት ሊሆን ይችላል። ምናልባትም በሀብታሙና በደሃው መካከል በተፈጠረው ክፍተት ምክንያት የአቅም ጉዳይ ሊሆን ይችላል። ልዩነቶቻቸውን ወደ ጎን አድርገው ለአንድ ዓላማ መቆም አልቻሉም።
ከመለያየቱ በተጨማሪ ደግሞ ሐሳቡን በነጻነት የመተንፈስ ችግር እንዳለበት ብዙ ተማሪ ይናገራል። ስለ ፖለቲካ የሚነጋገሩት ከቅርብ ጓደኞቻቸው ወይም ከቤተሰቦቻቸው ጋር የሆኑ ጊዜ ደህንነትና የመናገር ምቾት ሲሰማቸው ነው። ናትናኤልም ሙሉ ማንነቱን መናገር አልፈለገም። የተለየ ሐሳብ መያዝ መዘዝ ሊያስከትል ይችላል ብሎ ያስባል።
Voicing your opinions as maybe a fully fledged democratic state would have it and voicing your opinion
ሙሉ በሙሉ ዴሞክራሲያዊት በሆነች ሀገር ውስጥ ሐሳብን መግለጽና በዚህ ሀገር ውስጥ ሆነ ሐሳብን መግለጽ አንድ ተደርጎ ሊወሰድ የሚችል አይመስለኝም።
ዛሬ እንዲህ ለዘብተኛ ለመሆኑ ተማሪው መውቀስ ያለበት ራሱን ነው። የስነ ምጣኔ ሀብት ተማሪው ምንልክ ነው ይህንን የሚለው? ወጣቱ እኮ ዛሬ የተሻለ መረጃ የማግኘት የተሻለ እድል አለው። ምንልክ ያክልና መከፋፈሉ ተማሪው በተሳካ ሁኔታ እንዳይደራጅ አድርጎታል ይላል።
If we had something to die for, like our ancestors had something to die for. They thought that if they die,
እኛ እንደቀደሙት ልንሞትለት የሚገባን ጉዳይ ካለ የቀድሞቹ የሚሞትለት ጉዳይ ነበር። ነርሱ ቢወድቁ የፋናቸውን ቀንድል አንስቶ እስከ ጫፉ ፍጻሜ መስመር ድረስ የሚያደርስ እንዳለ ያስቡ ነበር። ስለዚህ ጨርሶ አይጠራጠሩም ነበር። እኛ ጋር አንድነት የለም። እኔ ከሞትኩ በቃ ሞትኩ ነው። የቅርብ ጓደኞቼ በቀብሬ ላይ ይገኛሉ። ቤተሰቤ በቃ ታሪኩ ተፈጸመ።
የበፊቱ ሰውዬ መንግስቱ ኃይለ ማርያም በተለይ ለተማሪዎች ጥሩ አልነበሩም። ክፉ ነበሩ። ብዙዎቹ ሀገራቸውን እየጣሉ በየአቅጣጫው እንዲያመልጡ እንዲነጉዱ አድርገዋል። ብዙዎች ብረት እያነሱ የትጥቅ ትግል ውስጥ እንዲቀላቀሉ ገፍተዋቸዋል። ያኔ ያሁኑን መንግሥት እስካረፉበት ጊዜ ድረስ በጠቅላይ ሚኒስትርነት የመሩት መለስ ዜናዊ የሽምቁንና የተቃውሞውንም የግንባር ውጊያ ለ17 ዓመታት መርተዋል። መለስ ወደ ሜዳ የወጡት ከዩኒቨርሲቲ ግቢ ነበር። የኢትዮጵያ የመጨረሻው ንጉሥ አጼ ኃይለ ሥላሴም እኮ ፖሊሲዎቻቸውን ይጠሉ ከነበሩ ተማሪዎች ጋር መጋፈጥ ነበረባቸው። ያዕቆብ ኃይለ ማርያም በ1957-58 ዓመተ ምህረት የኢትዮጵያ የዩኒቨርሲቲ ተማሪዎች ብሔራዊ ኅብረት ፕሬዚደንት ነበሩ። ምንም እንኳ የንጉሡ አገዛዝ ፍጹማዊ ዘውድ የነበረ ቢሆንም ተማሪዎች የመሬት ስሪትና ባለቤትነትን በመሳሰሉ ጉዳዮች ላይ ተቃውሟቸውን ማሰማት ይችሉ ነበር።
The emperor was he was very paternalistic that there was no cruelty involved.
ንጉሱ በጣም አባታዊ ሰው ነበሩ። ጭካኔ አልነበረባቸው። እኛን የሚመለከቱን በሐሳቦቻቸው ውስጥ አንዳች ኮስታራ ቁም ነገር እንዳለ ሳይሆን ተነጫናጭ ወይም የቀበጡ ልጆች አድርገው ነበር። በዚህም ምክንያት የበዛ ስራ አልነበረም።
የዛሬ ትውልድ ተማሪዎች በሀገራቸው ጉዳይ ላይ በንቃት ቢሳተፉ ደስ ይላቸው እንደነበር አቶ ያዕቆብ ይናገራሉ። ያሁኖቹ ልጆች እኮ የርሳቸው ትውልድ እንደነበረው አይነት ተዋጊ ወይም ተጋፋጭ ብጤ አይደሉም። በያዕቆብ ኃይለ ማርያም እምነት በ1997ቱ ምርጫ ወቅት ተነስተው በነበረው ተቃውሞና አመጽ ውስጥ ተማሪው የሰፋ ድርሻ ነበረው። ዘንድሮ ኢሃደግ ፓርላማውን ሙሉ በሙሉ ሲቆጣጠር ቀድሞም እንደተገመተው ሁሉ ተማሪው ምንም አላለም። ምንም ዝም ነው ያለው።
ወደ ሁለተኛውና የመጨረሻው የመጽሔት ትንታኔ ርዕስ እናልፋለን። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት 6 የደቡብ ሱዳን የጦር ሰራዊት አዛዦችን በአገሪቱ ከአንድ ዓመት ተኩል በላይ የዘለቀውን ሁከት በማቀጣጠል ወንጅሎ ማዕቀብ ደንግጎባቸዋል። የአሜሪካ ድምፁ ጄምስ ባቲ ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
3 የደቡብ ሱዳን ጀነራሎችና 3 የሽምቅ ተዋጊ አዛዦች ዓለም አቀፍ የጉዞ እገዳና ገንዘብና ንብረታቸው እንዳይንቀሳቀስ ነው የተወሰነባቸው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር በሰዎቹ ላይ የተጣለው ማዕቀብ በሕዝብ ላይ ግፍ የሚፈጽሙና ሰላምን የሚያደፈርሱ ቅጣታቸውን ማግኘታቸው እንደማይቀር የሚያመለክት ነው ብለዋል። የደቡብ ሱዳን መንግስትና ሽምቅ ተዋጊዎቹ ጥቃቱን አቁመው በድርድር ካንድ የሰላም ውል ላይ ለመድረስ ቆርጠው እንዲነሱ ዩናይትድ ስቴትስና ሌሎችም የጸጥታው ምክር ቤት አባላት ያሳስባሉ ብለዋል ሰማንታ ፓወር። የመንግስታቱ ድርጅት ማዕቀብ የጣለባቸው 3 የደቡብ ሱዳን መንግስት የጦር ሰራዊት አዛዦች ሜጀር ጀነራል ቻን ዎንግ ዮል ማንጎንግ፣ ሌተና ጀነራል ጋብርኤል ጆክሪያክ እና ሜጀር ጀነራል ሳንቲኖ ዴንግ ዎል የሚባሉ ናቸው። 3 የሽምቅ ተዋጊ አዛዦች ደግሞ ሜጀር ጀነራል ሲሞን ጋትዌክ ዱዋል፣ ሜጀር ጀነራል ጄምስ ኮንግ ቾል እና ሜጀር ጀነራል ፒተር ጋዴት ይባላሉ። ዩናይትድ ስቴትስ በራሷ በኩል ባለፈው ዓመት በጀነራል ቻን ዎንግ፣ ደንግ እና ዎልቾል ላይ ማዕቀብ ጥላባቸዋለች። በደቡብ ሱዳን ሰላማዊ ሰዎች ላይ የሚደርሰው አስገድዶ መድፈር፣ ሰዎችን በመኖሪያ ቤታቸው ውስጥ በሕይወት እንዳሉ በእሳት አጋይቶ መፍጀትን የመሳሰለው እንደሚፈጸም በሚሰሙት ሪፖርቶች ዩናይትድ ስቴትስ እጅግ በጣም አዝናለች ብለዋል አምባሳደር ፓወር። በሚፈጸሙት ወንጀሎች በስተጀርባ ያለው ማን እንደሆነ ግልጽ ብሎ ባይታወቅም የተባበሩት መንግስታት ድርጅት ግን የሀገሪቱ መንግስት የህዝቡን ደህንነት የመጠበቅ ኃላፊነት እንዳለበት አሳስቧል። ቢሮ ዩናይትድ ስቴትስ የሆነው የኢነፍ ፕሮጀክት የሱዳንና የደቡብ ሱዳን ተንታኝ አካሺያ ኩማር በስድስቱ የጦር አዛዦች ላይ የተጣለው ማዕቀብ ከተጠያቂነት ማምለጥ እንደሌለ መልእክት የሚያስተላልፍ ሰላም እንዲፈጠር የሚያስፈልገውንም ድባብ ለማመቻቸት የሚጠቅም የመጀመሪያ እርምጃ መሆኑን አመልክተዋል።
This is an important step forward. It's really the first multilateral evidence that we've seen.
ደቡብ ሱዳን ውስጥ እየተፈጸመ ባለው የሰብአዊ መብት ረገጣ የሚመለከታቸውን በተጠያቂነት ለመያዝ የተለያዩ ወገኖችን ያሳተፈ ጥረት እየተደረገ ለመሆኑ የመጀመሪያ ማስረጃ ነው። ስለዚህ የጸጥታ ምክር ቤቱን ይህን ወሳኝ እርምጃ መውሰዱን እናደንቃለን። ነገር ግን ይሄ የመጀመሪያ እርምጃ ነው። በሀገሪቱ ዘላቂ ሰላም ለማምጣት ሁኔታውን ለማመቻቸት መወሰድ ያለባቸው ሌሎች እርምጃዎች አሉ።
የደቡብ ሱዳን ፕሬዝደንት ሳልቫኪርና የቀድሞ ምክትላቸው ያሁኑ የሽምቅ ተዋጊ መሪ ሪያክ ማቻር የእርስ በርስ ጦርነቱን የሚያከትም የሰላም ውል ላይ ለመድረስ ባለመቻላቸው በዚያው ልክ ተጠያቂ ናቸው ሲሉ የኢነፍ ፕሮጀክት ተንታኟ አክለው አስገንዝበዋል።
We believe that it is exactly true that those who bear the greatest responsibility for obstruction
የሰላም ሂደቱን በማደናቀፍና በግትርነት ዋናዎቹ ተጠያቂዎች ድርድሩ ጠረጴዛ ላይ የሚቀመጡት ሰዎች ናቸው ብለን እናምናለን። ማዕቀብን በተመለከተ ደግሞ ሂደቱን መቀጠል አስፈላጊ መሆኑን እናምንበታለን። ስለዚህ በእዙ ሰንሰለት በፈለገው ደረጃ ላይም ቢሆን ማዕቀብ ለመጣል በሚያበቃ ጥሰት ተጠያቂ የሚያደርጋቸው ማስረጃ ከተገኘ እርምጃው ሊወሰድባቸው ይገባል።
የሱዳን መንግስት ባለስልጣናት በበኩላቸው የተጣሉት ማዕቀቦች የሰላም ሂደቱን ማደናቀፍ ብቻ ሳይሆን ህዝቡንም የሚጎዱ ናቸው ይላሉ። የውጭ ጉዳይ ሚኒስትሩ ባርናባ ማሪያል ቤንጃሚን ከሰላሙ ጎዳና እንቅፋቶችን ማንሳት እንጂ አዲስ እንቅፋት መፍጠር ባልተገባ ማለታቸው ተጠቅሷል። በአሁኑ ወቅት የኬንያው ፕሬዚደንት ኡሁሩ ኬንያታ ለአንድ አመት ከሰባት ወር የዘለቀውን ግጭት የሚያከትም የሰላም መፍትሄ ለማግኘት ተፋላሚዎቹን ወገኖች መሪዎች በማነጋገር ጥረት እያደረጉ ናቸው።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየን እስከ ምሽቱ 4 ሰዓት ከእናንተው ጋር እንቆያለን። አሁን ደግሞ በኢሜይል አስተያየቶቻችሁ ከተላኩልን ከአድማጮች አንድ ሁለቱን እናቀርባለን።
ይድረስልኝ ህሊና ላላቸው ኢትዮጵያውያን ብቻ ሲሉ አስተያየታቸውን ከሐዋሳ በላኩልን በአቶ ኃይሉን ጀምር። በሌብነት ስልጣን ላይ የወጣን መንግስት ብዬ ልቀበል አልችልም። አንድ ሚኒስትር በተጨበረበረ መንገድ ስልጣን ላይ ሲቀመጥ ከበታች ያሉ ሰራተኞቹ በምን እውነት ነው ሊታዘዙት የሚችሉት? በነገራችን ላይ አስተያየቴ ከጥላቻ በመነሳት አይደለም፣ በምርጫው ሂደት ብዙ ነገሮችን በመታዘቤ እንጂ። ባይገርማችሁ የደህዴን ታዛቢ ነበርኩ፣ ሲካሄድ ባየሁት ሌብነት አፈርኩ ብለዋል።
አቶ አርአያ መብራቱ የተባሉ አድማጭ ደግሞ እንዲህ ብለዋል። የእሰጥ አገባ ፕሮግራማችሁን ተከታትያለሁ። የወቅቱ ከ50 በላይ ፓርቲዎች ወደፊት ወደ 2-3 ወርደው በመጨረሻ ሙሉ በሙሉ ይጠፉና በአንድ ፓርቲ አመራር ስር እንወድቃለን የሚለውን የአንደኛውን ተከራካሪ አስተያየት አልስማማበትም። ተቃዋሚዎች ጥንካሬ ስለሌላቸው ህዝቡን ማሰባሰብ አልቻሉም። ህዝቡም በእነርሱ ላይ አመኔታ የለውም። እና ለምንድን ነው ኢህአዴግ ሁሉንም የምክር ቤት መቀመጫዎች በማሸነፉ የሚወቀሰው? በውጭ ያሉ ተቃዋሚዎችም የሴኔተሮችን በር በማንኳኳት በመንግስቱ ላይ ማዕቀብ እንዲጣልና የሚሰጠው እርዳታም እንዲቋረጥ መለመን እርባና የለውም። በተለይ ስልጣን ተረክቦ ሀገሪቱን ለመምራት ከሚፈልግ ተቃዋሚ አይጠበቅም ብለዋል።
አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። አድራሻችንን እንደገና ለማስታወስ horn@voanews.com ነው፣ ጻፉልን።
አሁን አጫጭር ዜናዎች እናነባለን። የተባበሩት መንግስታት ድርጅት የኒውክሌር ጉዳይን የሚከታተለው አገልግሎት ኃላፊ በሀገሪቱ የኒውክሌር ፕሮግራም ላይ ስለሚነሳው ጥያቄ መፍትሄ ለማግኘት በሚደረገው ጥረት ዛሬ ከኢራን ባለሥልጣኖች ጋር ቴህራን ተገናኝተው ተነጋግረዋል። የዓለም አቀፍ የአቶሚክ ኤነርጂ አገልግሎት ኃላፊ ዩኪያ አማኖ ከኢራን ከፍተኛ መማክርት ኃላፊ አሊ ሻምካኒ ጋር ተነጋግረዋል። የግሪስ የገንዘብ ሚኒስትር ያኒስ ቫሮኮቪስ ለሀገሪቱ የገንዘብ ያበደሩት አውሮፓውያን ያቀረቡት ቅድመ ግዴታ በመጪው እሁድ በሚካሄደው ህዝበ ውሳኔ ከጸደቀ ስራዬን ለቃለሁ ብለዋል። ቫሮኮቪስ ዛሬ ከብሉምበርግ የዜና አገልግሎት ጋር ባደረጉት ቃለ መጠይቅ ሀገሪቱ ከአውሮፓ አበዳሪዎች የቀረበውን የቅድመ ግዴታ ሀሳብ በመጪው እሁድ በሚደረገው ህዝበ ውሳኔ ከተቀበለችው በነገታው ከገንዘብ ሚኒስትርነት ስልጣኔ እለቃለሁ ብለዋል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በነ አቡበከር አህመድ መሐመድ የክስ መዝገብ በአሸባሪነት በተከሰሱት የሙስሊሙ ማህበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ላይ የሰጠውን ውሳኔ የማሰማት ሂደት ዛሬም ቀጥሎ ውሏል። ፍርዱ ለነገ ተለዋጭ ቀጠሮ ተይዟል።
ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ አሁን ወደ ሁለተኛው ቀዳሚ ቅንብር እንሸጋገራለን። ባህልና ማህበረሰብ። ግርታ የፊልሙ ርዕስ ነው። በቅርቡ በጣሊያኑ የሪቨር ፊልም ፌስቲቫል በአጭር ፊልሞች ጎራ ካሸነፈው ግርታ ዳይሬክተር ማንተጋፍቶት ስለሺ ስዩም ጋር ሳምንት የጀመርነው ወግ ነው ተከታዩ። በጀርመን ራዲዮ የአማርኛው አገልግሎት በራዲዮ ጋዜጠኝነት በማገልገል ላይ የሚገኘውን ማንተጋፍቶትን ያወያየው የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። በፌስቲቫሉ ምንነትና የመጀመሪያው በሆነው አጭር ፊልም ግርታ ዙሪያ የያዙት ወግ ከፊልሙ በተወሰዱ ድምፆች ይነሳል።
ፌስቲቫል እናውራ። በመንደርደሪያው እንደተጠቀሰው 9ኛው ዓመት ፊልም ፌስቲቫል ነው። ፓዶ በተባለችው የጣሊያን ከተማ ነው የሚካሄደው። በአሁኑ ወቅት የተለያዩ ፊልም ፌስቲቫሎች ከፍተኛ እውቅና ያላቸውም አዳዲሶችም የፊልም ስራን የሚያበረታቱ እያቆጠቆጡ ባሉበት ጊዜ ነው ያለ ነው እና እንግዲህ አንተን በጋዜጠኛ አይን ማየትህም አይቀርም። እስኪ ንገረን፣ እስኪ ያጫውተን ስለ ፊልም ፌስቲቫሉ ራሱ። አንተስ እንዴት መረጥካቸው? እንዴት ልትሳተፍ ቻልክ?
ጥሩ። እንዴት መረጥካቸው ከሚለው እንነሳና ያየሁትን ነገር ለመግለጽ ሞክራለሁ። ይህንን ፊልም ስሰራ የመጀመሪያ ግቤ የበርሊን ፊልም ፌስቲቫል ላይ ነበር ለማቅረብ ያቀድኩት። ግን ዘንድሮ አዲስ ሕግ አወጡ። ሁለት ፊልሞችን ከዚህ በፊት ሰርቶ ፌስቲቫሎች ላይ ያሳተፈ ወይንም ደግሞ አንድ ረዥም ፊልም አንድ ፌስቲቫል ላይ የተሳተፈለት ሰው ነው መሳተፍ የሚችለው የሚል እንደ ህግ ነገር አስቀምጧሉ። ስለዚህ እኔ ማሟላት አልቻልኩም። ይሄ ፊልም የመጀመሪያ ፊልሜ ነው፣ በአጭር ፊልምን በመስራትም ማለት ነው። የመጀመሪያ ስለሆነ ወደዛ ውድድር መግባት አልቻልኩም። ስለዚህ ሌሎች ፌስቲቫሎችን አዲስ ሰዎችንም ሊያሳትፉ የሚችሉ ነባሮችንም አቀላቅለው የሚያወዳድሩ ፌስቲቫሎችን መከታተል ነበረብኝ እና በአጋጣሚ ሪቨር ፊልም ፌስቲቫል የሚለውንም አገኘው ማለት ነው። ላኩላቸው ለነሱ። ከላኩ በኋላ ውጤቱ መጣ። ውጤቱ ላይ እንኳን ደስ አለህ መርጠንሃል የሚል ደብዳቤ ላኩልኝ። ከዛ በኋላ ወደዛ ሄድኩ። ፊልሙ ፌስቲቫል የሚካሄድበት ቦታ ምናልባት ታውቀው ይሆናል ወይንም አይተው ሊሆን ይችላል። በተለያየ መንገድ በድሮ ሪፐብሊክ በነበረችበት ጊዜ ፓዶቫና አካባቢዋ ከተማው እንደ ሀረር ግንብ አይነት ነገር አለው። ትንሽ እየሆና ግን ግንቡ የጥንቱ ግንብ አሁንም ድረስ አለ እና መግቢያ በሮች አሉት። ፖርቴሎ ነው የሚሉት። መግቢያ በር ነው ትልቅ። መግቢያው በሩን ተከትለ ስትመጣ ድልድይ አለ፣ ወንዙ የከተማ ወንዝ የሚፈስበት ማለት ነው። እንደ ስቴዲየም የሚመስል በደረጃ መልክ የተሰራ መቀመጫ አለ ወንዙ አጠገብ። አብዛኛው የዛ ሀገር ነዋሪ 70,000 የሚያህል ነው ብሎኛል። ስቴዲየም የሚመስለው ደረጃ ላይ ተቀምጠው ነው መድረኩ ወይንም ሲኒማው የሚታይበት አቡጀዲ ተቀምጠው ልክ ውሃው ላይ ነው ጀልባዎች ይተላለፋሉ። ምሽት ላይ ነው በርካታ ፊልሞች ይታዩ ነበር እዛ አቡጀዲ ላይ። የከርኩበት ጀምሮ ያሉትን በርካታ ፊልሞች ተከታትያለሁ። እንደውም ለመጀመሪያ ጊዜ እንደዚህ ብዙ ፊልሞችን በአንድ ጊዜ
ተከታታይ የማየት እድል ድባቡም የሚያማረ የፊልሙንም ገጽ የሚያሳምር ይመስላል። አሁን የገለጽከው እንግዲህ ማን ተጋፍቶት እንደገለጽከው የመጀመሪያ ፊልምህ ነው። አንተን የሚያበረታታህና በራዲዮ ጋዜጠኝነት ከምትሰራው በተጨማሪ በፊልሙ መስክ ለመስራት የሚያነሳሳውን ያህል ሌሎችም እንዳንተ ሁሉ ፊልም የሰሩ ወጣቶች በተለያየ ደረጃ ፊልማቸው እንዲታወቅላቸው፣ በፌስቲቫሎች እንዲወዳደርላቸው መመኘታቸውና መሞከራቸው አይቀርምና ምንድን ነው ቁልፍ የሚመስልህ? በአንተ ልምድ የፊልሙ ጥራትና የታሪኩ መሳጭነት እንዳለ ሆኖ ደግሞ በአቀራረብም ይህን አቅጣጫ ልብ ማለቱ ይህንን ነገር ደግሞ ትኩረት ቢሰጡ የሚረዳ ይመስለኛል የምትለው?
አሉላ፣ አንተ ከጠቀስካቸው ወሳኝ ነገሮች ባሻገር ከምንም በላይ ወሳኙ ነገር ልብን ክፍት ማድረግ ነው። በፍቅር መስራት መቻል አለብህ። ያንን ይዘህ ስትነሳ ስኬታማ ነገር ላይ ልትደርስ ትችላለህ። እኔ ይህንን ፊልም ስሰራ ማንም ሰው ገንዘብ ሰጥቶኝ አይደለም፣ የተወሰነች ሳንቲም ከራሴ አውጥቼ ነው። ነገር ግን በዛ ገንዘብም ብቻ አይደለም የተሰራው፣ ገንዘብ ወጣም ይባልበትም አይደለም። በውጭ አይን ስታየው በእርግጥ በኢትዮጵያ ትንሽ አይደለም። ዞሮ ዞሮ ግን ሄጄ ከዚህ በፊት በተለያዩ ድራማዎች የሬዲዮ ድራማ እንደምሰራ ታውቃለህ፣ ፕሮዲውስ አደርጋለሁ። በየጊዜው በየአመቱ እየሄድኩ ከብዙ አክተሮች ጋር እገናኛለሁ። በየአመቱ አብረን እንሰራለን እና ሁልጊዜ ለምን ፊልም አትሰራም ይሉ ነበር። የተወሰኑትን ሰዎች አየሁና ምናልባት ነገ ከነገ ወዲያ አብረን ብንሰራ እንደው የሚሆኑ ሰዎች ፊልም ቢሰራ ፕሮፌሽናል የሆነ ቡድን መመስረት እንዴት ነው የሚቻለው የሚለውን ነገር ከተወሰኑ ሰዎች ጋር ተነጋገርም ማለት ነው። እና ለነዛ ሰዎች ስነግራቸው ምንድን ያልኳቸው እኔ ገንዘብ ለሁሉም ሰው መስጠት አልችልም፣ ገንዘብም የለኝም። ፍቅር ያለው ሰው አብሮ ሊሰራ የሚችል ዓለም አቀፍ ደረጃ ላይ ሄደን ተወዳድረን ቢያንስ መሳተፍ እንድንችል እስኪ ተባብረን እንስራ። በገንዘብ ብትተምነው የሚከብድ ነገር ነው። ስለዚህ ተባበሩኝ ብያቸው ስቀርብ ያው እኔም ከልቤ ነው የሄድኩት፣ እነሱም ከልባቸው በፍቅር ማለት ነው። ብዙ ገንዘብም ከፍለህ የማታገኘውን አይነት አገልግሎት ነው የሰጡኝ የተለያዩ ተዋናያን ማለት ነው። በነፃ ነው የሰሩት። ምናልባት ለተወሰኑት ትራንስፖርት ምናምን ካልተባለ በስተቀር ተዋናያኑ በተለይ ፕሮፌሽናሎቹ በጓደኝነት በፍቅር ነው የሰሩት። ምናልባት በርከት ላሉት ለማስ እንደዚህ ለክራውድ ለሆኑት የተወሰነ ነገር ተሰጥቷል። ከጓደኞች መካከል ረዳት ካሜራማኑ ዘላለም ለምሳሌ ካሜራውን ይዞ መጥቷል። አሚራ ማን ቦታዎችን በማየት በመከታተል በመሳሰለው ከተዋናያኖች መካከል እንግዲህ ነፍሱን በገነት ያኖረው ነው የሚባለው ሳምሶን ወርቁ ተወዳጁ ተዋናይ በጠዋት ይመጣ ነበር። ድሮም ቢሆን ለአርቱ ፍቅር እንዳለው አውቃለሁ እና ምንም ነገር ሳይኖር ግን ይመጣ ነበር። እና ሁሉም ሰው ማለት ይቻላል በዚህ አጋጣሚ አብረን እንስራና ዓለም አቀፍ ቦታ ላይ ተወዳድረን እናሸንፋለን የሚለው እንኳን ትንሽ
ውስጣቸው እንዲያሳድሩ ውስጣቸው ያን ጠንከር ያለ ስሜት እንዲያሳድሩ ነው ያበረታታው።
ጠንከር ያለ ስሜት እንዲያዳብሩ በመጀመሪያ ደረጃ ስለተነጋገርን ሁላችንም ያ ነገር በፍቅር ስለሆነ የተሰራው ሁሉም ያለውን የውስጡን ብቃቱን ለማሳየት ነው የሞከረው። ኤዲተሩን ብታይነ ዳንኤል ታምራት ሁሉም የየራሱን የተለያዩ ስማቸውን ጠቅሼ መጨረስ አልችልም፣ ግን ሁሉም ያለውን ችሎታ አስቀምጧል እዛ ቦታ ላይ የኔ ብቻ አይደለም። እና ዋናው ነገር ለወጣቶቹ ወይንም ደግሞ ወደፊት እንዲያነ ቦታ ላይ ለመስራት ለሚፈልጉ ሰዎች ትልቁ መሰረታዊ ነገር ከልብህ በፍቅር መስራት ነው። ከዛ በኋላ ደግሞ በቡድን ተከባብረ ተዋደህ ያንን የምትፈልገውን ነገር ለማሳካት አምነህበት ስኬታማ ደረጃ እስኪደርስ ድረስ በትብብር ገፍተህ መሄድ ከቻልክ ትልቁ ነጥብ ያ ይመስለኛል። ቅድም ያልካቸው ሌሎች ነጥቦች እንዳሉ ሆነው ማለት ነው።
ትልቅ ነጥብ ነው ያነሳኸው፣ ልብን መክፈት ብልሃል። ብዙዎች የሚግባቡበት ይመስለኛል። የጥበቡ ችሎታና ክህሎት እንዳለ ሆነው እውቀቱ እንዳለ ሆነው እነሱ ግድ ያስፈልጋሉ ይታወቃል። ፓዶቫ ጣሊያን በሚካሄደው 9ኛው የሪቨር ፊልም ፌስቲቫል አሸናፊ የሆነውን ግርታ የተሰኘውን አጭር ፊልምህን አስመልክቶ ነው የተወያየ ነው። ማንተጋፍቶት ስለሺ ስዩም፣ የጀርመን ራዲዮ የአማርኛው ክፍል ጋዜጠኛ፣ እንኳን ደስ ያለ በድጋሚ። ፊልም ከታየ በኋላ በሌሎች ጉዳዮችም እንደምንገናኝ ተስፋ አድርጋለሁ። እግዜር ይስጥልኝ
አሉላ፣ እጅግ በጣም አመሰግናለሁ። በጣም አጭር ነገር ለማለት ከፈቀድክልኝ ልበል። በዚህ አጋጣሚ ካለቀ በኋላ ተመልክቶታል። ነገር ግን ይህንን ውጤት ማየት ያልቻለው ተወዳጁ አርቲስት ሳምሶን ወርቁ ለሱ፣ እንዲሁም በሊቢያ ለተገደሉ፣ በደቡብ አፍሪካና በየመን አሰቃቂ ተግባር ለተፈጸመባቸው ኢትዮጵያን ወገኖቼ በአጠቃላይ ይህ ፊልም ማስታወሻ እንዲሆን እመኛለሁ። አብረው ለሰሩ ለተባበሩ፣ በአጠቃላይ ለሁሉም ስማቸውን መጥቀስ አልችልም፣ እግዚአብሔር ይስጥልኝ። ለሁሉም እግዚአብሔር ላደረጉት ነገር ይክፈላቸው። ይህ ውጤት የኔ ብቻ አይደለም፣ የሁላችንም ነው። የኢትዮጵያንም ስም ያስጠራ ነው፣ የኢትዮጵያም ውጤት ነው። አመሰግናለሁ።
ቀጣዩና የመጨረሻው ቅንብር የጤና ሳይንስ ነው። ከሕክምናው ሳይንስ ቤተሰቦች የሳይንስ ፕሮግራም አዘጋጅና አቅራቢ ሰለሞን አባተ ፈረንሳይ ውስጥ የሚኖሩ የኩላሊት ሕክምና ከፍተኛ ባለሙያን ገብዟል። ዝግጅቱ ይቀጥላል።
ኩላሊትዎ ሕይወትዎ ነው። ምን ያህል ያውቁታል? ምን ያህልስ ያዳምጡታል? እንዴትስ ነው መያዝ ያለብዎ? ለመሆኑ በጤናው ሆነው ዋጋውን ያውቁት ይሆን? ይጠነቀቁለት ይሆን? የአካል ክፍሎች ጥናትና ምርምር ሳይንስ ለኩላሊት የሚሰጠው ክብር ብዙ ነው። ከተጎዳም እኮ ወጪው ብዙ፣ መዘዙም እንዲህ በዋዛ የሚታይ አይደለም። በመጪ ዝግጅቶች ጥቂት ዘርዘር አድርገን እናየዋለን ኩላሊታችንን፣ ደግሞም የኢትዮጵያውን ሰውና የኩላሊቱን ጤና ጉዳይ። ለዛሬ አንድ ኒፍሮሎጂስት ጋብዣለሁ። ኒፍሮሎጂስት ማን ነው ብለው ይሆን?
ኒፍሮሎጂስት ማለት እንግዲህ የኩላሊት በሽታ ሐኪም መሆኑ ነው። ኩላሊት ከሰውነታችን የሚወጣውን ዌስት ፕሮዳክት አጥርቶ
ማለት ከሰውነታችን የሚወጡ
ቆሻሻዎችን የሚያጠራ እንግዲህ
በደም አማካኝነት ከምግብ ከመሳሰሉት ጋር የተያያዙ ማለት ናቸው።
አዎ፣ እሱን ያጠራ እና እንደ ሽንት አድርጎ
ቆሻሻውን
ለማውጣት ይረዳናል። የኩላሊት በሽታ በብዙ ምክንያት ሊደርስ ይችላል።
ዶክተር ፍጹም ገብረ እግዚአብሔር ናቸው የምትሰሟቸው። ዶክተር ፍጹም ራሳቸው ኔፍሮሎጂስት ናቸው። ስለ እርሳቸው ተጨማሪ ማወቅ ይፈልጉ ይሆን? እሺ ተዋውቁ።
አዲስ አበባ ተወልጄ ትምህርቴን እዛ በሊሴ ገብረ ማርያም የፈረንሳይ ትምህርት ቤት መሆኑ ነው እዛ ተምሬ ባካሎሪያ እዛ ካለፍኩኝ በኋላ በ1900 እንግዲህ በፈረንጆች 89 ስኮላርሺፕ
በኢትዮጵያ አቆጣጠር በ1981
እንደዛ አካባቢ መሆኑ ነው ወደ ፈረንሳይ ሀገር ስኮላርሺፕ አግኝቼ ሜዲሲን ለመማር ሕክምና ለመማር መጣሁኝ። እና የመረጥኩት ያው ሊዮን ለመምጣት ነበረ። ያው
ሊዮን ከተማው ነው
ፈረንሳይ የሁለተኛ ትልቅ ከተማ መሆኑ ነው። ሊዮን መጥቼ እንግዲህ የዛው ትምህርቱ የሕክምና ትምህርት እንግዲህ ፈረንሳይ ሀገር እንደዚህ ሀገር አይከፈልም ለሕክምና ግን በጣም ከባድ ነው።
ለትምህርቱ ነው የማይከፈለው?
አዎ፣
ለመዘጋጀት
ትንሽ ነው ክፍያው። ለውድ
አሜሪካ በጣም ውድ ነው።
ለዚህ ሀገር ከዚህ ሀገር አስተያየት በጣም ልዩ ነው። ግን በውጭ ሀገር ዜጋነት ለመማር ከመጡ ከፈረንሳዮቹ የበለጠ ነጥብ ማግኘት አለብን። ስለዚህ ስንደርስ እዛ እንደው ሰው ሁሉ እነዚህ ለምን እንደመጡም ይገርመዋል። ትምህርቱን የምንችለው አይመስላቸውም።
ከአፍሪካ ነው የመጣችው።
ስለዚህ በጣም ስለዚህ የመጀመሪያ አመቶቹ በጣም በችግር ነው የሚታለፈው። ከዛ በኋላ ስድስተኛ ክፍል ስደርስ የሕክምና ትምህርት
ስድስተኛ አመት ማለት ነው።
ስድስተኛ አመቱ መሆኑ ነው። ኢንተርንሽፕ የሚባለው አለ። በዛን ጊዜ ነው እንግዲህ ምን አይነት ስፔሻላይዜሽን እንደምናደርግ
ለልምምድ የምትወጡበት ጊዜ ነው ማለት ነው ይሄ ወደ የሆስፒታሉ።
ስለዚህ ኔፍሮሎጂ መረጥኩኝ። የኩላሊት ጥናት ኒኩላሊት ጥናት ያው በጣም ብዙ እንትን ጭንቅላት ያሰራል በጣም ቻሌንጂንግ ስለሆነ ነው እና ልክ እንደ ኢንተርናል ሜዲሲን ነው የኩላሊት ሐኪም መሆን ለምን ብዙ ከብዙ በሽታ ጋር ይገናኛል
ስለዚህ የሚባል ማለት ነው
ስለዚህ ለሱ ነው ፋሽን ያገኘውት
ፍቅር ያደረቦት ማለት ነው።
ኔፍሮሎጂ ከጨረስኩኝ በኋላ መጀመሪያ ሐሳቤን ኢትዮጵያ ገብቼ አገልግል በማለት ነበረ ግን ሳየው የኩላሊት ህክምና ነው እንግዲህ በመጨረስበት አካባቢ ዘመን የለም ነበርኛ ሀገር። ስለዚህ ኦኬ በምን መርዳት ይችላልኝ እንግዲህ አካዳሚኩንም ብሰራ ፒኤችዲ ሰርቼ አካዳሚክ ዩኒቨርሲቲ ከሰራሁኝ በትምህርት በመርዳት ልረዳ እችላለሁኝ በማለት ፒኤችዲ ፕሮግራም ውስጥ ገባሁኝ እንደገና። ስለዚህ ኤምዲ ፒኤችዲ ከሰራሁኝ በኋላ
የህክምና ዶክትሬቶን ከሰሩ በኋላ ፒኤችዲን ለመስራት ማለት ነው።
ከፒኤችዲን ከጨረስኩኝ በኋላ ያው የአካዳሚውን እንግዲህ በደንብ ለማጠናከር ፕሮፌሰር በአሁኑ አመት የፕሮፌሰር ደረጃ ተቀብለውኛል።
ስለዚህ አሁን ፕሮፌሰር ነው ማለት ነው እሱ እዛው ሊዮን ዩኒቨርሲቲ ነው
ግሬኖብል ዩኒቨርሲቲ ነው አሁን እንግዲህ ዩኒቨርሲቲ ለለውጥ መሆኑ ነው በሴፕቴምበር
እስካሁን ድረስ ግን እዛው ነበሩ እዛው የሰለጠኑበት ቦታ ይሰሩ ነበር ኢትዮጵያ ውስጥ የኩላሊት ህክምና አልነበረም ብለውኛል እርሶ በጨረሱበት ጊዜ ይሄ ማለት በ90 አካባቢ ማለት ነው በኢትዮጵያ ቁጣጥር ምን ማለት ነው? ኩላሊቱን የታመመሰው ህክምና ያገኝ ማለት ነው?
ኩላሊቱን የታመመሰው ያው ኩላሊቱ የመጨረሻ ደረጃ ላይ ከደረሰ ምንም መስራት የሚያቆምበት ጊዜ ዳያሊሲስ የሚባል ህክምና አለ። በዛን ዘመን የለም ኢትዮጵያ
ያንን ይሄ ከፍተኛ ሙያ ከፍተኛ ስልጠና የሚጠይቀው ህክምና ማለት ሆነ።
አዎ ከፍተኛ ስልጠናና ገንዘብ የሀብታም ሀገሮች የሚሰጡት ህክምና ነው። በዛን ጊዜ እንግዲህ ለብዙ ሀገሮች በዚህ ዓለም ውስጥ በጣም ብዙ ሀገር ዳያሊሲስ የሚባለውን ህክምና አይሰጥም ወይ ሌላ ህክምና ደግሞ ኪድኒ ትራንስፕላንት ማድረግ ነው የኩላሊት የሌላ ሰው ወስዶ መቀየር ማለት ነው ከጤነኛ ሰው ወስዶ ማለት ነው። እሱም በጣም ቴክኖሎጂ ይጠይቃል ገንዘብ ይጠይቃል እሱም ህክምና የለም ነበር ኢትዮጵያ።
ዶክተር ፍጹም በኢትዮጵያ ውስጥ ያለውን የኩላሊት ህመም ችግር አጥንተዋል እርሶ በቅርብ ተከታትለዋል ምን ይመስላል ገጽታው በአጠቃላይ አሁን ባለው ሁኔታ?
በቅርብ አላጠናሁትም አሁን ኮንታክት ማድረግ የጀመርኩት በቅርብ ባላጠናውም የታመመ ሰው እዛ እርዳታ በሚያስፈልግበት ጊዜ ያው በትውውቅ ብዙ ሰው እርዳታ አረጋለሁኝ። አሁን ግን ኮንታክት ኢትዮጵያ አንዳንድ የኪኒ የኩላሊት ስፔሻሊስቶች እየሰለጠኑ ነው። የኢትዮጵያ አሁን ዶክተር ወንደሰን የሚባል የኪኒ ስፔሻሊስት አለ በማስተማርም ደረጃ አለ። ከሱ ጋር ኮንታክት አርገን እንዴት አብረን መስራትና በማስተማር እንዴት ብዙ ሰው ማሰልጠን እንደምንችል እየተነጋገረን ነው።
የኢትዮጵያ ህክምና ትምህርት ቤቶች አሁን ይሄን ስልጠና ይሰጣሉ ማለት ነው?
አዎ የጀመሩ ነው። ችግሩ ብዛት አለመኖር እና ያለው የአገሩ ኢንፍራስትራክቸር
መሰረተ ልማቱ ማለት ነው። የሱ ሁኔታ አስቸጋሪ ነገር
ነው። የሱ ሁኔታ ማስቸጋሩ ነው እና የኔ ሐሳብ እንግዲህ ከአንድ የውጭ ሀገር ዩኒቨርሲቲ ጋር ፓርትነርሺፕ አድርጎ
ዳታውን
በትምህርቱም ሼር ለማድረግ እንግዲህ ለመካፈል
እና እርሶ የሚያስቡት አሁን መሰረተ ልማቱንም እውቀቱንም ወደ ኢትዮጵያ ለመውሰድ ነው? ይመላለሳሉ ወደ ኢትዮጵያ እርሶ?
አሁን እንግዲህ ይህን ክረምት ኢትዮጵያ ነኝ። የዛሬ 3 ዓመት ሄጄ ነበረ እና እንግዲህ ለወደፊቱ በየጊዜው እየሄዱ ይህንን እንትኑን ማጠናከሩ ነው።
ምን ይሰራሉ አሁን ሲሄዱ?
አሁን ሲሄድ እንግዲህ እንትኖቹን ዩኒቨርሲቲ እና ዶክተሮቹን እንግዲህ እዛ ጥሩ ኮንታክት ፐርሰን ሊሆኑ የሚችሉትን ሄጄ ለማነጋግሬ ፕራዮሪቲውን የመጀመሪያ እንግዲህ የሚያስፈልገውን ለትምህርት የሚያስፈልገውን ለማደራጀት ነው።
የኩላሊት ክትትልና ሕክምና ውድ ነው እና አንድ ምስኪን ኢትዮጵያዊ ጠና ባለ የኩላሊት ችግር እጅ ላይ የወደቀ ቀን ነገሩ ከሌለህ የለህም ሊሆን ነው። ዶክተር ፍጹም የሚሉት አላቸው። ይመለሳሉ። ሰሎሞን አባተ ነኝ። ዶክተር ፍጹምን አመሰግናለሁ። ጤና ይስጥልኝ።
ዶክተር ፍጹም ገብረ እግዚአብሔርን እኛም እናመሰግናለን። አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በግጭት አካባቢ የሚደርስ ወሲባዊ ጥቃት የሰላም የብልጽግናና የጾታዊ እኩልነት ምስረታን የሚያሰናክል ግፍ ነው በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ኢራቅና ሶሪያ ውስጥ አይሲል የሴቶችና ልጃገረዶችን ኑሮ ገሃነመ እሳት እያደረገው ነው። ውህዳን የህብረተሰብ ክፍሎች ደግሞ ይበልጡን ለዚህ ግፍ ተጋላጮች ናቸው። ባለፈው ዓመት በዚህ ወቅት አይስል በሺዎች የተቆጠሩ ሴቶችና ልጃገረዶችን ጠልፎ ወስዷል። ብዙዎቹ የ7ና የ8 ዓመት ሕፃናትን ጨምሮ በተደጋጋሚ ተደፍረዋል። የሽብርተኛው ቡድን ተዋጊዎች ሚስቶች እንዲሆኑም ተዳርገዋል። ብዙዎችም በባርነት ተሸጠዋል። ዩናይትድ ስቴትስ ሰብአዊ ረድኤትና ሌላም አይነት እርዳታ እየሰጠች ነው። ሆኖም ዓለም አቀፉ ማህበረሰብ በጦርነቶች ምክንያት ለጉዳት የተጋለጡ ሴቶችና ልጃገረዶችን ለመርዳት የበለጠ መስራት ይጠበቅበታል ሲል ርዕሰ አንቀጹ አሳስቧል። በኮንጎ ዲሞክራሲያዊት ሪፑብሊክ ደግሞ ጾታዊ ጥቃት የህዝብን ኑሮ ማመሳቂያ፣ ግጭቶችን ማቀጣጠያ መሳሪያ ሆኗል። ዘላቂ ሰላም እንዳይገነባም እንቅፋት ፈጥሯል። ዩናይትድ ስቴትስ የጥቃቱ ፈጻሚዎች በተቀናጀ የፍትህ አሰራር የሚያዙበትን መንገድ ለመገንባት እየሰራች ትገኛለች። ዳኞች በአካባቢ ደረጃ ግልጽ ችሎቶችን ያካሂዳሉ። ያም ምስክሮች በራሳቸው ማህበረሰብ ውስጥ ቃላቸውን መስጠት እንዲችሉ ነው። ያም ሲሆን ማህበረሰቦች ጾታዊ ጥቃት ፈጻሚ ከቅጣት እንደማያመልጥ በግንባር ተገኝተው እንዲመለከቱ ያስችላቸዋል ሲል ርዕሰ አንቀጹ ያብራራል። ጾታዊ ጥቃት አሁንም መፍትሄ ልንፈልግለት የሚገባ ዓለም አቀፍ ችግር መሆኑ እንደቀጠለ ነው። ብዙ ጊዜ ስለ ሴቶች ጎልቶ የሚነገረው ሰለባነታቸው ብቻ ነው። በእርግጥም እጅግ ብዙ ሴቶች በጾታዊ ጥቃት ሰለባነት ውስጥ ያለፉ መኖራቸው የታወቀ ቢሆንም የሴቶች ታሪክ የሰለባነት ታሪክ ብቻ አይደለም ሲልም ርዕሰ አንቀጹ ይቀጥላል። ሴቶች ታላቅ የለውጥ አራማጆች ናቸው። ማህበረሰቦቻቸውን የማስተማር አቅምም አላቸው። ሴቶች በውሳኔ ሰጪ መድረኮች ላይ ልዩ የሆነ ሀሳብ ይዘው ይቀርባሉ። የመንግስትን ስራዎች ውጤታማነትም ያጎለብታሉ ብሏል። በግጭት አምባ የሚፈጸም ወሲባዊ ጥቃትን ጨምሮ ጾታን መሰረት ያደረገ ጥቃት ሴቶችና ልጃገረዶች በህብረተሰብ ውስጥ ሙሉ ተሳትፎ እንዳይኖራቸው የኋሊት ጎትቶ ያስቀራቸዋል። ያ ሲሆን ማህበረሰቦች እንዳለ ይጎዳሉ። ልማት ይሰናከላል። ትምህርት፣ ጤና፣ ምጣኔ ሀብታዊ ስኬት እንዳይጨበጥ ያደርጋል። ሴቶች በህብረተሰባቸው ባለ አቅማቸው ሁሉ እንዲሳተፉ መረጋጋትና ምጣኔ ሀብት እድገትን እንዲያራምዱ ከተፈለገ ጾታዊ ጥቃትን መዋጋት የግድ ነው በማለት የዛሬው ርዕሰ አንቀጽ ሀተታውን አጠናቋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ዝግጅታችንን ወደ ማገባደዱ እየተቃረብን ነው። ከመሰነባበታችን በፊት ባሉን ጥቂት ደቂቃዎች በሙዚቃ እንቆያለን። ቴዎድሮስ ካሳሁን ቴዲ አፍሮ ይሆናል ዘና የሚያደርገን ነው አለከሰማ ከፋንኮ ሄዶ 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 ኮኩም አፍሪካ ይዞ የመጣና ዲሳሳ አለከሳር ከፋንዶ ዶ ዶ ዶ Yeah. ቴድሮስ ካሳሁንን እናመሰግናለን ለሙዚቃው። አሁን የማጠቃለያ ዜናዎችን ከአዳነች ፍሳዬ።
የቱኒዚያ ባለሥልጣኖች ባለፈው ሳምንት በባህር ዳር መዝናኛ ቦታ ላይ ከተከፈተው ጥቃት ጋር በተያያዘ 12 ሰዎች እንደያዙ አንድ ባለሥልጣን ዛሬ ገልጸዋል። በጥቃቱ 38 ሰዎች ተገድለዋል። ሶስት በተባለችው ከተማ ባለፈው አርብ ቶክስ በተከፈተበት ወቅት ሳይፍ ሬዝኪው የተባለ ታጣቂ በጸጥታ ኃይሎች ተገድለዋል። ቶክስ የከፈተው እሱ ብቻ ቢሆንም ከጥቃቱ በፊት የረዱትን ሰዎች እየፈለጉ እንደሆነ ባለሥልጣኖች ተናግረው ነበር። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ለጥቃቱ ኃላፊነት ወስዷል። ባለፈው መጋቢት ወር በርዶ ቤተ መዘክር ላይ 21 ሰዎች በሁለት ታጣቂዎች በተገደሉበት ወቅትም ጽንፈኛው ቡድን ለግድያው ኃላፊነት ወስዶ ነበር። ሬዝጉና በርዶ ላይ ጥቃት የፈጸሙት ሁለት ታጣቂዎች በሊቢያ እንደሰለጠኑ ባለሥልጣኖች ገልጸዋል። አብዛኞቹ በሁለት ታጣቂዎች የተገደሉት ሰዎች ሀገር ጎብኚዎች ናቸው። ባለፈው አርብ ከተገደሉት አብዛኞቹ እንግሊዛውያን ናቸው። ሌሎች ደግሞ የጀርመን፣ የአየርላንድ፣ የቤልጅየምና የፖርቱጋል ዜጎች ናቸው። ስዊዘርላንድ በሙስና ተከሰው የተያዙት ሰባት የዓለም አቀፍ የእግር ኳስ ድርጅት ባለሥልጣኖችን እንድትልክላት ዩናይትድ ስቴትስ ጠይቃለች። ጉቦ በመብላት ተጠርጥረው ባለፈው ግንቦት ወር ዙሪች የታሰሩት የፊፋ ባለሥልጣኖች እንዲላኩላት ከዩናይትድ ስቴትስ ጥያቄ እንደቀረበ የስዊዘርላንድ የፍርድ ሚኒስቴር ባለሥልጣኖች ተናግረዋል። ባለፈው ግንቦት ወር ከዩናይትድ ስቴትስ የቀረበ ክስ 9 የፊፋ ባለሥልጣኖችና 5 የኮርፖሬሽን ኃላፊዎች የገንዘብ ማጭበርበርና ጉቦ መብላት የሚገኙባቸው የሙስና ተግባር ፈጽመዋል ይላል። አንድ ሌላ በስዊዘርላንድ የሚካሄድ ምርመራ ደግሞ እንደ አውሮፓ አቆጣጠር በ2018ና በ2022 ዓመተ ምህረቶች በሩሲያና በቃታር እንዲካሄድ ከተደረገው ውሳኔ ጋር በተያያዘ የአሰራር ጉድለትና የገንዘብ ማጭበርበር ተግባር አለ የሚባለውን ክስ እየተመለከተ ነው። የተባበሩት መንግስታት ድርጅት የኒውክሌር ጉዳይን የሚከታተለው አገልግሎት ኃላፊ በሀገሪቱ የኒውክሌር ፕሮግራም ላይ ስለሚነሳው ጥያቄ መፍትሄ ለማግኘት የሚደረገው ጥረት ዛሬ ከኢራን ባለሥልጣኖች ጋር ቴህራን ተገናኝቶ ተነጋግረዋል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐየንን ሰላም ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።
The voice of